እንደምን ሰነበታችሁ የእግዚአብሔር ቤተሰቦች። አእማደ ምስጢራትን በተመለከተ ስናቀርብ የነበረውን ዝግጅት ዛሬም በመቀጠል የምስጢረ ትንሣኤ ሙታንን የመጀመሪያ ክፍል ይዘንላችሁ ቀርበናል።
መግነዙን ፍቱለት በጽድቅ አደባባይ መላ።
ትንሣኤ የሚለው ቃል ተንስአ ካለው የግዕዝ ግስ የወጣ ሲሆን መነሳት ማለት ነው። ሙታን በዓለም መጨረሻ የፈጣሪያቸውን የእግዚአብሔርን ድምፅ የሚሰሙበትን የምንማርበት ምስጢር ነው። ምስጢር የተባለበት ምክንያት ድርጊቱ የሚፈጸመው በመለኮታዊ ኃይልና ስልጣን ስለሆነ በተፈጥሮ አእምሯችን ሁኔታውን በቀላሉ ለመረዳት ስለሚያዳግተን ነው። እኛ ክርስቲያኖችም በምስጢረ ትንሣኤ ሙታን እናምናለን፣ ተስፋም እናደርጋለን ስንል በእግዚአብሔር በተስፋው ቃል በመተማመን ነው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 24 እስከ 29
ተስፋ ላለው ሕይወት ልቡ ይነቃቃ ነፍሱ እንዳትወሰድ።
የጌታችንና የመድኃኒታችን የኢየሱስ ክርስቶስ ትንሣኤ። እኛ ክርስቲያኖች የሙታንን ትንሣኤ የምናምንበት ምክንያት ማስረጃችን የጌታችን ትንሣኤ ነው። የሃይማኖታችን መስራች የሆነውን ክርስቶስን ከሙታን መነሳት መሠረት በማድረግ ነው። ጌታችንና አምላካችን ኢየሱስ ክርስቶስ ሰው የሆነበት ሞትን አጥፍቶ ትንሣኤንና የዘላለም ሕይወትን ሊያጎናጽፈን እንደሆነ በወንጌል ቃል ተገልጿል። አይሁድ የጌታን ሥጋ ከመቃብር ውስጥ እንዳይነሳ አድርገው አሽገውት ነበር። የማቴዎስ ወንጌል ምዕራፍ 27 ከቁጥር 62 እስከ 67 ነገር ግን ጌታ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በሕቱም መቃብር በመለኮታዊ ሥልጣኑ ከሙታን ተለይቶ በሦስተኛው ቀን ተነሳ። ሞትን ድል አድርጎ የተነሳው ጌታችንም የተሸነከሩ እጆቹንና በጦር የተወጋው ጎኑን እያሳየ ሰላም ለእናንተ ይሁን እያለ ለደቀ መዛሙርቱና ለተከታዮቹ ሁሉ ተገልጾላቸዋል። ሐዋርያትም የትንሣኤው ምስክሮች በመሆን ክርስትናን በመላው ዓለም እንዲስፋፋ አደረጉ። የትንሣኤ ጠላቶች የሆኑትን ሁሉ አሳፈረ። ስለትንም እሳትንም መከራንም ሁሉ ሳይሳቀቁ ሳያፍሩና ሳይፈሩ እስከ ሞት ድረስ የትንሣኤውንም ወንጌል አስተምረዋል። ሞትንም ያልፈሩበት ምክንያት እነርሱ የክርስቶስ ትንሣኤ ተካፋዮች እንደሚሆኑ ስላመኑ ነበር። እንዲህ ተብሎ እንደ ተጻፈ ሞት ሆይ እንግዲህ ሥልጣንህ ወዴት አለ? መቃብርስ አሸናፊነትህ ወዴት አለ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 በወቅቱ ለነበሩ የቆሮንቶስ ሰዎች በትንሣኤ ሙታን ላይ በነበራቸው ጥርጣሬ ላነሱት ጥያቄ ሐዋርያው ቅዱስ ጳውሎስ እንዲህ በማለት መልስ ሰጥቷቸው ነበር። ትንሣኤ ሙታን ከሌለ ክርስቶስ አልተነሳም። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ናት። እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን በማለት ሐዋርያው ስለ ክርስቶስ ትንሣኤ ምስክርነቱን ገልጿል። ይህ የሐዋርያው ጳውሎስ ምስክርነት እውነት ሆኖ ለዘላለም የጸና ይሆናል።
መግነዙን ፍቱለት በጽድቅ አደባባይ መላ።
የሞት አመጣጥ። መወለድና መሞት ለሰው ልጆች የሕይወት ዑደት ወይም የኑሮ ሂደት ሆነው እንደ ተፈጥሮ ሕግ ስለሚታዩ አንዳንድ ሰዎች ስለ ትንሣኤና ዘላለማዊ ሕይወት ሲነገር የተፈጥሮ ሕግን እንደሚጻረር ሆኖ ይሰማቸዋል። እንግዲህ በመጀመሪያው የሰው ተፈጥሮ ሞት የማይስማማው ስለሆነ በዚያን ጊዜ እንደ ተፈጥሮ ሕግ ሆኖ አይታወቅም ነበር። እግዚአብሔር ሰውን እንደ መላእክት ለዘላለም እንዲኖር ፈጠረ እንጂ እንዲሞት አልፈጠረውም። እግዚአብሔር ሰውን በአርአያውና በምሳሌው ሲፈጥረው የሕይወት እስትንፋስንም ሲያሳድርበት ነፍሱ ብቻ ዘላለማዊ እንድትሆን ሳይሆን ነፍሱ ከሥጋው ጋር ተዋህዳ ለዘላለም እንድትኖር ነበር። በመጽሐፈ ጥበብ እንደ ተገለጸው እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውምና የተባለው ቃል የሚያሳስበን በመጀመሪያ ጥንት ጥፋት የሌለበት ዓለም እንደነበረች ነው። ለመቃብርም በዚህ ዓለም ግዛት አልነበረውምና ተብሎ የተጻፈውም ከመሰረቱ ሞት የተፈጥሮ ሕግ እንዳልነበረ ያመለክተናል። ሞት የተጀመረው አዳምና ሔዋን የፈጣሪያቸውን ሕግ በጣሱና በደልን በፈጸሙ ጊዜ ነበር። ዘፍጥረት ምዕራፍ 2 ቁጥር 17 ስለዚህ ኃጢአት የሞት መጀመሪያ ነበር። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 16 እስከ 19 እነርሱ የፈጣሪን ሕግ ሲሽሩ እነርሱም ከመጀመሪያው ከተፈጥሮ ክብራቸው ተሻሩ፣ ጸጋቸውም ተገፈፈ፣ ራቁታቸውንም ሆኑ። መከራና ሞት ባለበት የተፈጥሮ ስርዓት ውስጥ ይኖሩ ጀመር። ከዚህን ጊዜ ጀምሮ ሞት የተፈጥሮ ሕግ ሆነባቸው። ሐዋርያው ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 5 ከቁጥር 12 ላይ የሞትን አመጣጥ አስረድቷል። እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሆኖም ግን የሰዎችን ጥፋት የማይወድ አምላክ ሰውን ወደ ቀደመ የክብር ቦታው ለመመለስ አስቦ ኃጢአትን ሞትን አስወግዶ ትንሳኤንና የዘላለም ሕይወትን ለሰዎች ልጆች የሚሰጥ መሆኑን በቅድሚያ በነቢያቱ አማካኝነት ፈቃዱን ገልጾልናል። አንድያ ልጁን ወደዚህ ዓለም በመላክ ከዘላለም ሞት አድኖናል።
መግነዙን ፍቱለት በጽድቅ አደባባይ መላክ።
የምስጢረ ትንሳኤ ሙታን አፈጻጸም። የሙታን መነሳት ምስጢር እንዴት ይፈጸማል ለሚለው ጥያቄ ሐዋርያው ቅዱስ ጳውሎስ እንደሚከተለው ይመልስልናል። እነሆ አንድ ምስጢር እነግራችኋለሁ። ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበተ አይን እንለወጣለን። መለከት ይነፋልና ሙታንም የማይፈርሱ ሆነው ይነሳሉ፣ እኛም እንለወጣለን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 እስከ 52። ሐዋርያው ይህንኑ በሌላ ቦታ ገልጾታል። ጌታ ራሱ በትእዛዝ በመላእክት ማለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱት አስቀድሞ ይነሳሉ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16። አልዓዛር የጌታን ቃል ሰምቶ ከመቃብር እንደተነሳ እንደዚሁም በመቃብር ያሉት ሁሉ ድምጹን ሰምተው ይነሳሉ። የዮሐንስ ወንጌል ምዕራፍ 11 ቁጥር 38 እስከ 44።
መግነዙን ፍቱለት በጽድቅ አደባባይ
የሰው ልጅ አነሳስ። በዚያን ጊዜ 3 ጊዜ ነጋሪት ይመታል። የመጀመሪያው ረቂቅ ነጋሪት ሲመታ አውሬ የበላው ነፋስ የበተነው ያለቀው የደቀቀው ሁሉ ራሱ በፈረሰበት ቦታ ላይ ይሰበሰባል። ሁለተኛው ነጋሪት ሲመታ አጥንትና ስጋ ተዋህደው ሳይንቀሳቀስ ትኩስ ሬሳ ይሆናል። አጥንቶችና ጅማቶች ከስጋና ከደም ጋር ይያያዛሉ። እስኪነሱ ያለ መንቀሳቀስ ፍጹም በድል ይሆናሉ። ሶስተኛው ነጋሪ ሲመታ በቀዳሚ አካል በመትናገር አንደበት ከራስ ጠጉራቸው እስከ ግር ጥፍራቸው ከቁጥር ሳይጎድል ከሰውነታቸው ሳይከፈል ወንድ በአቅመ አዳም የ30 አመት ጎልማሳ፣ ሴት በአቅመ ሔዋን የ15 አመት ቆንጆ ሆነው በ40 ቀን በእናቱ ማህፀን ደም ሆኖ የወረደ ጽንስ ሳይቀር በጎ ይሁን ክፉ ስራቸውን ይዘው ይነሳሉ። ያዕቆብ ዘስሩግ ቁጥር 91
ለው ባራዊት ሞህር ያለው በመድር ላይ የወደቀ የስጋ ቅርፈትም ሁሉ ወደ ቀደመ መቅደስ።
ሙታን ተነስተው ለፍርድ በእግዚአብሔር ፊት ይቆማሉ። ጌታም ስለ ሰዎች መዳን ብሎ በእለተ አርብ የፈጸመውን የህማሙና የሞቱን ምልክቶች እጆቹንና ጎኑን ጻድቃንና ሀጣን ሁሉ እንዲያዩት ማለትም እንዲያውቁት አድርጎ ይገለጽላቸዋል። በዚያን ጊዜ አይን ሁሉ ይመለከተዋል፣ የወጉትም ሳይቀሩ ያዩታል ተብሎ እንደተጻፈ። ስለዚህ ነው የምድር ወገኖች ሁሉ ዋይ ዋይ እያሉ የሚያለቅሱት። ራእይ ዮሐንስ ምዕራፍ 1 ከቁጥር 7። ጌታም እንደዚህ መገለጹ ያለ ምክንያት አይደለም። ጌታ ስለ ኃጢአታቸው ስለ በደላቸው በእነርሱ ምክንያት የሞት ፍርድ ተቀብሎ ስለ እነርሱ መሞቱን አምነው ሃይማኖታቸውን አጽንተው ምግባር ይዘው እስከ መጨረሻው ለታገሱት ለጻድቃን ዋጋቸውን ለመክፈል መሰረታዊ ምክንያት ይኸው ስለሆነ ነው። እንደዚሁም በክርስቶስ በዕለተ አርብ በተፈጸመው የማዳን ሥራ የማያምኑት ኃጣን ግን ካለማመናቸው የኃጢአት ስርየትን ጸጋ ባለመቀበላቸው ምክንያት ይወቀሳሉ፣ ይከሰሳሉ። ከተሰቀለው ከክርስቶስ ጋር ኅብረትንና ሱታፌ ስለሌላቸው ከውጭ ይቀራሉ። እነርሱ ራሳቸው በራሳቸው ላይ የፈረዱ ስለሆነ ማለት በውስጣቸው ያለው ኃጢአት ስለሚፈርድባቸው ቀድሞውንም ከውጭ የቀሩ ናቸው። ኃጥእ ማንም ሳያሳድደው ይሸሻል የተባለውም ይፈጸማል። ምሳሌ ምዕራፍ 28 ከቁጥር 1። የማያምኑት ብቻ ሳይሆን የሚፈረድባቸው እምነት ኖሯቸው በጎ ስራ የሌላቸው በክፉ ስራቸው ጌታን እንደ ካዱ ተቆጥሮ በመጨረሻው የፍርድ ቀን ይጠየቁበታል። እግዚአብሔርን እንደሚያውቁ በግልጽ ይናገራሉ። ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል ተብሎ የተጻፈው ዛሬ የሚታይ ሁኔታ ነው። ቲቶ ምዕራፍ 1 ከቁጥር 16። በስራ የማይገለጽ እምነት የሞተ ነው ተብሎ እንደተጻፈ በጎ ስራ የሌለው ሁሉ እውነተኛ እምነት እንደሌለው ይቆጠራል። ያዕቆብ ምዕራፍ 2 ከቁጥር 14 እስከ 26። ምክንያቱም በእግዚአብሔር ፍቅርና በክርስቶስ በጎ ስራ ላይ የተመሰረተውን ሃይማኖት መካድ ስለሆነ ነው። እንግዲህ በዚህ ምክንያት ነው የእምነታችን መግለጫ የሆነው በጎ ስራችን በመጨረሻው ዕለትና ሰዓት በፍርድ ሚዛን የሚቀርበው። ይህም በማቴዎስ ወንጌል በሚገባ ተገልጿል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 37 እስከ 46።
መግነዙን ፍቱለት በጽድቅ አደባባይ መላክ።
ስለ ምስጢረ ትንሣኤ ሙታን በመጀመሪያው ክፍል ያዘጋጀነውን እዚህ ላይ እንፈጽማለን። በቀጣዩ ጊዜ ሁለተኛውን ክፍል ይዘን እንቀርባለን። እስከዚያው ቸርን ሰንብት።
ያው ድራስ ፍጹም በርን ይሆናል። በሶስተኛው ማዋጅ ሙታን እንዳይነጥቅሻ ይነሳሉ። ጻድቃንና ሀጣን ክፉም ቢሆን በጎም ቢሆን በሕይወታቸው ዘመን የሰሩት ነው።